የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፍላችሁን ፕሮግራም ጀመረ።
ፕሬዚዳንት ባራክ ኦባማ ትናንት ማታ በቺካጎ ከተማ የስንብት ንግግራቸውን አደረጉ።
I'm asking you to hold fast to that faith written into our founding documents.
ሀገራችን በተመሰረተችበት ሰነድ ውስጥ የተቀመጠውን ያን እሴት ጠበቅ አድርጋችሁ እንድትይዙ እጠይቃችኋለሁ።
ወደ አገር ቤት መመለስ ደስ ይላል የሚል ንግግርም ሲያረጉ አመሰግናለሁ ብለዋል ህዝቡን አድማጮቻችን። ይህ ግን በታላቅ የፍቅርና ህዝቡ ማለት ነው የድጋፍ ስሜት አሁንም አራት አመት ሌላ አራት አመት ብሎ ጠይቆ ነበር።
ፎር ይርስ ይያለ ሲጮህ ነበር።
የማይሆን ነው አሉ ሚስተር ኦባማ።
የማይሆን ነው ብለዋል።
ዝርዝሩ በእለቱ አብይ ርዕስ ተይዟል። ከዓለም ዜና መካከል ዋና ዋናዎቹን ሶሎሞን ታስታውሰን።
አሁን 45ኛው የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ ዛሬ በሰጡት የመጀመሪያ ቃለ ምልልሳቸው ሩሲያ በአሜሪካ ምርጫ ጣልቃ መግባቷን አመኑ፣ የሶማሊያ ፓርላማ አፈ ጉባኤውን መረጠ፣ የጋምቢያው ፕሬዚደንት የህያ ጃሜ በሀገሬ ጉዳይ ጣልቃ ትግቧሉ።
አመሰግናለሁ። ረቡዕ ጥር 3 ቀን 2009 ዓመተ ምህረት ነው ዛሬ።
አሜሪካና ህዝቧ ዲሞክራሲና በተግባር እንዲሁም ሴቶችና ቤተሰብ ጊዜ ካለን ይቀርቡላችኋል።
አዎ ጊዜ ካለን ሙዚቃም እናክላለን፣ ሌሎች ዘገባዎችም የእናንተ ማስተያየት ኖር ይችላል። ጤና ይስጥልና አድማጮች እንደምን አመሻችሁ። ተረኞቹ የፕሮግራም አስተናጋጆች አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ። መልካም ምሽት እንዲሆንላችሁ እየተመኘን እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን ወደ ዜናው እንገባለን። ሩሲያ ባለፈው የዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ ገብታለች ሲሉ ተመራጩ የአሜሪካ ፕሬዚደንት ዶናልድ ትራምፕ አመኑ። ሚስተር ትራምፕ በምርጫው ካሸነፉ ወዲህና ላለፉት ስድስት ወራትም የመጀመሪያው በሆነው ዛሬ በሰጡት ጋዜጣዊ መግለጫ የሩሲያው ፕሬዚደንት ቭላዲሚር ፑቲን እርሳቸውን የሚወዷቸው ከሆነ ይህንን የሚያዩት እንደ ሀብት እንጂ እንደ ዕዳ ወይም ውለታ እንዳልሆነ አመልክተዋል። በምርጫው ሂደት ውስጥ ፑቲን ክሊንተን እንዲሸነፉ ለትራምፕ አዳልተው ከነበረ ወደፊት በሚያጋጥሟቸው ዓለም አቀፍ መድረኮች ላይ ጠጣር አቋም እንደሚይዙባቸው ገልጸዋል። በሩሲያው ፕሬዚደንት ላይ ከሩሲያ ጋር የሚያገናኘኝ ምንም የግል ንግድም ሆነ ግንኙነት የለኝም ብለዋል ትራምፕ፣ ወይም ብድርም የለብኝም ብለዋል። በሩሲያ ላይ ከእርሳቸው ይልቅ ሂላሪ ክሊንተን ጠንካራ ሊሆኑ ከቶ እንደማይችሉም ፋታ ስጡኝ እስቲ ሲሉ በስላቅ መልሰዋል። ሩሲያ በፑቲን ላይ የሥልጣን ዘመናቸውንና ማንነታቸውን ሊገዳደር የሚችል መረጃና ሰነድ አሰባስባለች ተብሎ የወጣውን ሪፖርት የሐሰት ዜና ሲሉ ጠርተውታል ተመራጩ ፕሬዚደንት። ፕሬዚደንቱ በሚቀጥለው ሳምንት ጥር 12 ከዋይት ሃውስ ቤተ መንግሥት ሥራቸውን ሲጀምሩ አጠገባቸው ቆመው የነበሩት ሁለት ልጆቻቸው ዶናልድ ትንሹና ኤሪክ ትራምፕ በዓለም ዙሪያ ያሉ ንግዶቻቸውን እንደሚመሩ አስታውቀዋል። ትራምፕ ዛሬ መግለጫ የሰጡት 250 ለሚሆኑ የዓለም ጋዜጠኞች ነው። ዝርዝር ዘገባዎችና ትንታኔዎች በተከታታይ ሰሞኑንም ይቀርባሉ።
44ኛው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት ባደረጉት የሥልጣን ዘመን የመጨረሻ የመሰናበቻ ንግግራቸው በሥልጣን ዘመን ያከናወኗቸውን ተግባራት አጉልተው አሳይተዋል። በአሜሪካ የዲሞክራሲ ሂደት ላይ ከተጋረጡ የሕዝብ መከፋፈልና የፖለቲካ ጥላቻ ሕዝቡ እንዲጠበቅም መክረዋል። ፕሬዚዳንቱ ንግግራቸውን ያጠናቀቁት ከስምንት ዓመታት በፊት ባደረጉት የድል ንግግራቸው የያዙትን መርህ ይቻላል ችለነዋል በሚል መልእክት ነበር። ፕሬዚዳንቱ በመጪዎቹ ላይ መቻቻል እንዲኖር ጠይቀው ሙስሊም አሜሪካውያን ማግለልን እንዲያወግዙም አስታውቀዋል። የዚህ ዜና ዝርዝር በምሽቱ አብይ ርዕስ ይቀርባል።
የሶማሊያ ፓርላማ የሕግ መምሪያውን አፈ ጉባኤ ዛሬ መረጠ። ሲጓተትና በድምፅ ግዢ ክሶች ተጠፍሮ የቆየው ፓርላማ ለእንዲህ አይነት ከፍተኛ ቦታ ሰው ሲመርጥ የመጀመሪያ መሆኑ ነው። አፈ ጉባኤው መሐመድ ኦስማን ጃዋሪ የተመረጡት ከ259 የፓርላማው አባላት ድምፅ በመጀመሪያው ዙር 141 የእንደራሴዎች ድጋፍ አግኝተው መሆኑ ታውቋል። የመሐመድ ኦስማን የቅርብ ተፎካካሪ የሆኑት አብድራሺድ መሐመድ ሂዲግ 97 ድምፅ አሸንፈዋል። የዛሬው ምርጫ ይካሄዳል ተብሎ ታስቦ የነበረው ባለፈው ነሐሴ 14 ቢሆንም እንዲሁም ችግር የበዛበት የተባለው የእንደራሴዎቹ ምርጫ እንዳጓትተው ተነግሯል።
የመን ውስጥ እየተካሄደ ባለው ጦርነት የ1400 ህጻናት ህይወት መጥፋቱንና ከ2000 በላይ ትምህርት ቤቶች መዘጋታቸውን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ዛሬ ባወጣው ሪፖርት አስታወቀ። ከተዘጉት ትምህርት ቤቶች አንዳንዶቹ የተፈናቃዮች መጠለያ መሆናቸውንም ዩኒሴፍ ገልጧል። የዩኒሴፍ የየመን ተጠሪ ማሪክ ሴል ሬላኖ ዛሬ በሰጡት ቃል እንዳመለከቱት በዚህ ወደ 2 ዓመት በዘለቀ የየመን ጦርነት 2140 ህጻናት ቆስለዋል። ጉዳት የደረሰባቸው ህጻናት ትክክለኛ ቁጥር ከዚህ በላይ ሊሆንም እንደሚችል ሜላኖ አመልክተዋል።
ከናይጄሪያ ወደ ሰሜን ካሜሩን ድንበር አቋርጠው ዛሬ የገቡ 4 አጥፍቶ ጠፊ 3 ቦምብ ታጣቂዎች በሙሉ መደምሰሳቸውን የአካባቢው ባለሥልጣናት አስታወቁ። ከያውንዴ ሞኪ ኤድዊን ኪንዜካ ያጠናቀረው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
ራቅ ብሎ የሚገኘው የካሜሩን ሰሜናዊ ግዛት አስተዳዳሪ ሚዲያዋ ባካሪ ለቪኦኤ ሲናገሩ 4 ወጣት ሴቶች ጥንድ ጥንድ የሆኑ ድንበር ሲያቋርጡ ያዩቸው የራስ ተከላካይ ቡድኖች ናቸው። 3 ወዲያውኑ የታጠቁትን ፈንጅ ለኩሰው የራሳቸውን ሕይወት ብቻ ሲያጠፉ፣ 4ኛዋ ከወታደሮች በተተኮሰ ጥይት ተገድላለች ብለዋል። አስተዳዳሪው ያሉት አሸባሪዎቹን ለመዋጋት ቆርጠው ሕይወታቸውን ለመሥዋዕትነት ያቀረቡትን ወታደሮችና የራስ ተከላካይ ቡድኖች አመሰግናለሁ። ሕዝብ እንዲያውቅ የምፈልገው ግን ከቦኮ ሐራም ጋር የሚካሄደው ውጊያ ገና እንዳላበቃና ነቅቶ መጠበቅ እንዳለበት ነው ብለዋል። የካሜሩን የኮሚኒኬሽንስ ሚኒስትርና የመንግሥቱ ቃል አቀባይ ኢሳ ቺሮማ በበኩላቸው ለአሜሪካ ድምፅ ራዲዮ እንደተናገሩት ወታደሮች ድንበር ዘለሉን የሽብር ስጋት በአብዛኛው እያስወገዱ ናቸው ብለዋል። ባለፈው ወር የካሜሩንና የናይጄሪያ ወታደሮች በጋራ ባካሄዷቸው ወረራዎች ጎሼ የነበረውን የጽንፈኛውን ቦኮ ሐራም ጠንካራ ይዞታ ደምስሰዋል። ያቤዝ በሲቪሎች ላይ ድንበር ዘለል ጥቃቶችን ለማካሄድ የሚያስችል መንደርደሪያ ነበር ሲሉም አብራርተዋል።
ሴቨራል ማኒፋክቸሪንግ ዩኒት ኦፍ ኤክስፕሎሲቭ ዲቫይስስ ወር ዲስትሮይድ።
በወረራው እጅግ ብዙ የፈንጅ መሣሪያ ቁሳቁሶች ወድመዋል። በርካታ ፈንጂዎች መክነዋል። መሰልጠኛ ካምፑም ፈርሷል። በመቶች የተቆጠሩ አሸባሪዎች ወደ ሰላማዊ ኅብረተሰቡ ተቀላቅለዋል። ከ30 በላይ ተማርከው ለናይጄሪያ መንግሥት ተሰጥቷል ሲሉም ቺሮማ አብራርተዋል። ቪኦኤ ይህን የባለሥልጣኑን መግለጫ ትክክለኛነት ወዲያውኑ ማረጋገጥ አልቻለም። አሁንም ውጊያ ወዳሉባቸው ስፍራዎች መድረስ በጣም አስቸጋሪ እንደሆነ ነው። የሞባይል ስልክ ግንኙነትም እንዲሁ።
የምዕራብ አፍሪካ አገሮች መሪዎች በጋምቢያ የፖለቲካ ጉዳይ ላይ ለመነጋገር ነገ ሐሙስ ዋና ከተማይቱ ባንጁል ይገባሉ ተብሎ እየተጠበቀ ባለበት ጊዜ የውጭ አገሮች መሪዎች በሀገራቸው የምርጫ ሂደት ውስጥ ጣልቃ እንዳይገቡ አስጠንቅቀዋል። ጋምቢያን ላለፉት 22 ዓመታት የመሯት የሀያ ጃሜ በመንግስታቸው ቴሌቪዥን ጣቢያ ትናንት በሰጡት መግለጫ እርሳቸው ከስልጣን መውረድ ይኖርባቸው አይኖርባቸው ሀገራቸው በራሷ እንደምትወስን ተናግረዋል። ሚስተር ጃሜ በቅርቡ በተካሄደ ምርጫ በተቀናቃኛቸው አዳማ ባሮ መሸነፋቸው አይዘነጋም። የእርሳቸውን ስራ ለማራከስና ስማቸውንም ለማጉደፍ ይካሄዳል ካሉት የፕሮፓጋንዳና የተዛባ መረጃ የማሰራጨት ተግባር ሌሎች እንዲቆጠቡም ተሰናባቹ ፕሬዚዳንት ያህያ ጃሜ አስጠንቅቀዋል። ጃሜ የምርጫውን ውጤት መቀበላቸውን ካሳወቁ ከሳምንት በኋላ ፓርቲያቸው ምርጫው ተጭበርብሯል የሚል ክስ በማንሳቱ ቃላቸውን አጠፉ። ጉዳዩን እንዲመለከት የሚጠበቀው ጠቅላይ ፍርድ ቤት የፊታችን ሰኞ ይሰየማል ተብሎ ተቀጥሯል።
ሩሲያ በአሜሪካ ላይ አደጋ ደቅናለች ሲሉ ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለውጭ ጉዳይ ሚኒስትርነት ያጯቸው ሬክስ ቲለርሰን ዛሬ አስታውቀዋል። ሩሲያ በቅርቡ ፈጽመዋለች ያሉት የኢንተርኔት ሰርጎ ገብነት ተግባር የአሜሪካን ጥቅሞች የረገጠ ነው ብለዋል እጩ የውጭ ጉዳይ ሚኒስትር። ሬክስ ቲለርሰን የሹመታቸውን ጉዳይ እየፈተሸ ላለው የሕግ መወሰኛ ምክር ቤቱ ዛሬ በሰጡት ምላሽ ሩሲያ ስለ አድራጎቷ በተጠያቂነት ልትያዝ ይገባል ብለዋል። እጩ የውጭ ጉዳይ ሚኒስትር ለሴኔቱ የውጭ ጉዳዮች ኮሚቴ ቃላቸውን ሲሰጡ ሩሲያ እያሳየች ባለችው የማንሰራራት ባህሪ የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ በንቃት ሊጠብቃት ይገባዋልም ብለዋል። ይህ የሩሲያ ማንሰራራት ያሉት ሁኔታም የተፈጠረው የአሜሪካ አመራር መጥፋቱ ምክንያት ነው ብለዋል። ሚስተር ቲለርሰን አክለውም የሩሲያን ፍላጎቶች በተመለከተ ግልጽ ውይይት ማድረግ እንደሚፈልጉ አመልክተዋል። ይህንን ውንጀላ ክሬምሊን በየወቅቱ ስታስተባብል ይሰማል። በሌላ በኩል ደግሞ ለጠቅላይ አቃቤ ሕግ ስልጣን የታጩት ጄፍ ሴሽንስ ለሁለተኛ ቀን ዛሬ እየተፈተሹ ነው። ለዜና የያዝነው ሰዓት አበቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ።
ይህ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ፕሮግራም ቅንብር ነው። እያስተናገድናችሁ ያለነው አዲሱ አበበና
እኔም ሰሎሞን አባተ ነን።
በሁለተኛው አጋማሽ ዝርዝር መደበኛ ፕሮግራሞች ይቀርባሉ። አሁን ግን ወደ ዕለቱ አብይ ርዕስ እናልፋለን።
በመጪው ሳምንት ጥር 12 ዋይት ሃውስን ለቀው ወደ ነጻ ዜጋነት የሚሸጋገሩት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት ማክሰኞ ምሽት ላይ ለሀገራቸው ሕዝብ የስንብት ንግግር አድርገዋል። ፕሬዚደንቱ የስንብት ንግግራቸውን የአስተዳደራቸውን ያለፉ 8 ዓመታት ክንዋኔዎች አጉልተው ለማውሳትና የአሜሪካ ዲሞክራሲ ስለተደቀኑበት የከፋፋይነት ወይም የመከፋፈልና የፖለቲካዊ ጥላቻ አደጋ ለማስጠንቀቅ ተጠቅሞበታል። የአሜሪካ ድምፁ ሪቻርድ ግሪን የሚስተር ኦባማን የፕሬዚደንትነት ዘመን ማጠናቀቂያ ንግግር ተከታትሎ ያጠናቀረው ዘገባ አለ። በአብይ ርዕስ ይዘነዋል። ቆንጅታዬ ታቀርበዋለች።
ፕሬዚደንት ባራክ ኦባማ በኖሩባትና ከ20 በላይ ዓመታት በፊት የፖለቲካ ሙያቸውን በጀመሩባት በቺካጎ ከተማ ተሰብስቦ የጠበቃቸው ሕዝብ በታላቅ የፍቅርና የድጋፍ ስሜት ነበር የተቀበላቸው።
ወደ አገር ቤት መመለስ ደስ ይላል፣ አመሰግናችኋለሁ።
4 ዓመት ይጨምሩ ብሎም ታዳሚው ጮኸ። እረ አይሆንም አሉ ፕሬዚደንት ኦባማ። ከ8 ዓመታት በፊት እሳቸው መሪነቱን ከተረከቡበት ጊዜ ጋር ሲያነጻጽሯት አሜሪካ ዛሬ የተሻለችና የጠነከረች መሆኗን እንደሚያምኑ አመልክተዋል። ፕሬዚደንት ኦባማ
If I had told you 8 years ago that America would reverse a great recession, reboot our auto industry,
አሜሪካ የገጠማትን የምጣኔ ሀብት ድቀት ትቀለብሳለች፣ የኦቶሞቢል ኢንዱስትሪዋን ታንሰራራለች፣ በታሪካችን ከምንጊዜውም ትልቁን የሥራ ፈጠራ እውን ታደርጋለች፣ ከኪዩባ ሕዝብ ጋር አዲስ የግንኙነት ምዕራፍ ትከፍታለች፣ አንዲት ተኩስ ሳይሰማ የኢራንን የኒውክሊያር መሳሪያ ፕሮግራም ትዘጋለች፣ የመስከረም አንዱን የሽብርተኛ ጥቃት ቀንደኛ መሪ ትገድላለች፣ የጋብቻ እኩልነት ሕግን ታስከብራለች፣ ለተጨማሪ 20 ሚሊዮን ዜጎቻችን የጤና ዋስትና ታስገኛለች ብዬ ከ8 ዓመታት በፊት ብላችሁ ምናልባት አይ ይህ እንኳ በዛ ልትሉ ትችሉ ነበር።
በአሁኑ ወቅት በሀገሪቱ ያለውን የፖለቲካ ክፍፍል አስመልክተው ፕሬዝደንቱ ሲያስጠነቅቁ አሜሪካውያን እርስ በርስ በጋራ የሚያስማማቸውን መሰረት እንዲፈልጉ ተማጽነዋል። ዲሞክራሲ አንድ ወጥ መሆን የለበትም፣ የመሰረታዊ አንድነት ስሜት ግን ያስፈልገዋል ብለዋል። ዩናይትድ ስቴትስ ዲሞክራሲዋ በርካታ አደጋዎች ተደቅነውበታል ያሉት ፕሬዝደንቱ የምጣኔ ሀብትና የተለያዩ ዘሮች እኩልነት መዛባት እንዳለ ጠቅሰዋል።
If every economic issue is framed as a struggle between a hard-working white middle class and an
እያንዳንዱ የምጣኔ ሀብት ችግር በታታሪ ሰራተኛ ነጭ መካከለኛ ገቢ መደብና የማይገባቸውን በሚጠይቁ ህዳጣን መካከል የሚደረግ ፍልሚያ ተደርጎ ከታየ ከሁሉም አይነት የሆኑ ሰርቶ አዳሪዎች ፍርፋሪ ላይ ሲራኮቱ ባለጸጎች ደግሞ የራሳቸውን ዋሻ እያጠሩ ጥጋቸውን ይዘው ይቀመጣሉ ማለት ነው።
ይሁንና ፕሬዝደንቱ ሀ ብለው የመሪነቱን መንበር ከያዙበት ጊዜ ይልቅ ዛሬ ስለ አሜሪካ የበለጠ ተስፋ እንዳላቸው ነው የተናገሩት። ዜጎች በዲሞክራሲያዊ ሂደቱ ከመሳተፍ ወደ ኋላ እንዳይሉ ፕሬዝደንቱ ተማጽነዋል።
I'm asking you to hold fast to that faith written into our founding documents.
ሀገራችን በተመሰረተችበት ሰነድ ውስጥ የተቀመጠውን ያን እሴት ጠበቅ አድርጋችሁ እንድትይዙ እጠይቃችኋለሁ። ያን ባሮችና የባሪያ ፍንገላ ሶጋጅ ታጋዮች በሹክሹክታ የተመካከሩበትን እምነት መጤው ነባሩ ለፍትህ ተሟጋቹ አብረው የዘመሩለትን መንፈስ በባዕድ ሀገር መሬት ደግሞም በጨረቃ ላይ ባንዲራችንን ያውለበለቡ ጀግኖቻችን ያረጋገጡትን ታሪኩ እስካሁን ባልተጻፈለት በእያንዳንዱ አሜሪካዊ ልብ የተጻፈ እምነት አጥብቃችሁ እንድትይዙም ማጸናለሁ። አሁን እንችላለን። አሁን እንችላለን። ይቻላል። The 44th President of the United States, Barack Obama.
የፕሬዚዳንት ባራክ ኦባማ የስንብት ንግግር የሚተነትነውን ነበረ የሰማነው። ሌላ ትንታኔም አለን። ይህንን ንግግር ሰሎሞን እንኳን ሙያው የሚመለከተን ማንም ዜጋ ያደመጠው የተከታተለው ነው። የሚገርምህ ለካ ልጅ አንተ ለቅሶ ማልቀስ ሳትፈልግ ሌላ ሲያለቅስ ስታይ ታነባለህ።
ሳነባ መሸሁ ነው
ስሜት ውስጥ ነበርኩ እኔ እንጃ አይታወቀኝ።
የአሜሪካ ፕሬዚደንት ካለቀሰ አንተ ማታለቅስበት ምክንያት
በጣም ይገርማል። ባለቤታቸው እንደዛ ሲያወድሷት በጣም ደስ ይላል። ልጅቷ እንኳን ሳትጠቀርና አንተ ትንታኔ አዘጋጅተሃል በፕሬዚዳንቱ ንግግር ዙሪያ።
አሁን አዲሱ አሁን ቀጥሎ የማቀርባቸው ባለሙያ በዚህ የምርጫ ሂደት ውስጥ አብረውን የቆዩ ናቸው። ከመጀመሪያው ጀምሮ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። በስክሪፕስ የጋዜጠኝነት ትምህርት ቤት ወይም ኮሌጅ መምህር ናቸው። የፉል ብራይት ዓለም አቀፍ ስኮላር ናቸው። በዩኒሴፍም የኢትዮጵያ ተጠሪ ሆነው ፓሪስ ላይ አገልግለዋል። እንደዚሁም በዋሽንግተን ዲሲም የኢትዮጵያ ምክትል አምባሳደር ሆነው የሰሩ ናቸው። አሁን በተለያዩ የፖለቲካ ሳይንስ ጉዳዮች ላይ ምርምሮችን ያደርጋሉ። መምህርም ናቸው። ዶክተር ብሩክ ኃይሉን ነው ያነጋገርኩት። ዶክተር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር፣ ጤና ይስጥልኝ፣ እንደምን አመሹ?
ጤና ይስጥልኝ አቶ ሰለሞን። እግዚአብሔር ይመስገን። እንዴት አመሻችሁ?
እግዚአብሔር ይመስገን። ዶክተር ብሩክ፣ 44ኛው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የስንብት ንግግራቸውን ትናንት ምሽት ላይ ያንን የመጀመሪያውን የድል ንግግራቸውን ባደረጉባት የዛሬ 8 ዓመት በሺካጎ ከተማ አድርገዋል እና ፕሬዚደንት ባራክ ኦባማ የትናንትናውን የስንብት ንግግራቸውን ሲጨርሱ ልክ እንደጀመሩት ሁሉ የዛሬ 8 ዓመት ማለት ነው፣ ይቻላል፣ ችለነዋል በሚል መልእክት ነው የደመደሙት። ለመሆኑ ፕሬዚደንት ባራክ ኦባማ ወደ ስልጣናቸው ሲመጡ የዛሬ 8 ዓመት የለውጥ ሐሳብ ይዘው የመጡትን ያህል ማድረግ የቻሉትን ያህል አድርገዋል ወይ? ወይም የፈለጉትን ያህል አድርገዋል ወይ? ምንስ ነው የቻሉት?
አመሰግናለሁ ለጥያቄ አቶ ሰለሞን። መጀመሪያ አንድ ነገር ግንዛቤ ለመውሰድ ራሳቸው ለመጀመሪያ ጊዜ በአሜሪካ ታሪክ አንድ ጥቁር አሜሪካዊ ፕሬዚደንት ሆኖ ይህንን ከፍተኛ ስልጣን ለመመረጥ መብቃቱ ራሱ ታሪክ ነው። በራሱ የመጀመሪያውም ሰው ናቸው ፕሬዚደንት ኦባማ። 8ቱን ዓመት መለስ ብለን ስናይ የተነሱበት ሰንቀው የተነሱበት ዓላማ ነበረ። ዓላማውም በአሜሪካ ለውጥ አመጣለሁ የሚል እልህና ቁጭት ሰንቀው ነው። ይህንን እልህ ብቻ ሳይሆን ፕላንም ይዘው ነው የተነሱት። ከሞላ ጎደል ሁሉን አድርገዋል ለማለት በጣም ይከብዳል። ነገር ግን ከሞላ ጎደል የተነሱበትን አንዳንድ ዓላማዎችን ግን ተግባራዊ አድርገዋል። ግን ሂደት ነው ሂደትም ነው። እሳቸው ጀመሩትን ሌሎች ሊቀጥሉት ይችላሉ፣ ወይ እሳቸው ደግሞ ጀመሩትን ሌሎች ወደኋላ ሊጎትቱም ይችላሉ። እና በዛ መልክ ነው ሚዛናዊ በሆነ መልክ ነው ማየት የምንችለው። እና ይህንን ነው ባጭሩ ለማለት የምፈልገው።
አሜሪካ በትልቅ ቀውስ ውስጥ እንደነበረች እናስታውሳለን ፕሬዚደንት ባራክ ኦባማ ወደ ስልጣኑ በገቡ ጊዜ። ለመሆኑ ይህንን ለማስተካከል በእርግጥ ኦባማ የተሳካላቸው ነገር ነበረ?
ትክክል፣ የተሳካላቸው ነው። አያቶ ሰለሞን አንድ የአሜሪካ ፕሬዚደንት ምርጦ ስልጣን ሲረከብ የሚወርሰው በጎውንም ደጉንም አሰሱንም ገሰሱንም ጥሩውንም መጥፎውንም ነው። አጋጣሚ ሆኖ ፕሬዚደንት ኦባማ ስልጣን ከፕሬዚደንት ቡሽ ሲረከቡ ኢኮኖሚው በጣም ባሽቆለቆለበት ሁኔታ ከ1931-32 እንደ አውሮፓ አቆጣጠር ግሬት ዲፕሬሽን፣ ከዛም አለማዊ ዲፕሬሽን የሚባለው
ታላቁ የቸነፈር ጊዜ ማለት ነው።
ትክክል። ባይስተካከልም ሬሴሽን ይባላል። በጣም ኢኮኖሚ በቀዘቀዘበት ሁኔታ ላይ ስልጣን የተረከቡ በጣም ይሄ ነው የማይባል ቻሌንጅ በሆነ ሁኔታ
ፈታኝ በሆነ ሁኔታ ውስጥ
ፈታኝ ሁኔታ የተረከቡ ሰው ናቸው እና ይችን ሀገር ከዛው ተሰው 11% በላይ የነበረውን አንኤምፕሎይመንት
የስራጥነት መጠን
ወደ 4.8-4.9 ደረጃ ማውረዳቸው፣ በሚሊዮን በሚቆጠር አዳዲስ ስራ መፍጠራቸው፣ ስቶክ ኤክስቼንጁም ወደ 20,000 ጣሪያ
የአክሲዮን ገበያው ማለት ነው
የአክሲዮን ገበያው እዛ ደረጃ መድረሱ ይሄ ራስ ሁሉ ትልቅ የስራቸው ስኬት እንደሆነ ይመሰክራሉና ከዛ ጉድጓድ ውስጥ ለበለው ከዛ ጉድጓድ ውስጥ በዋጣው መውጣታቸውና ኢኮኖሚውን በጥሩ ሁኔታ ለዶናልድ ትራምፕ ማስረከባቸው ራሱን የቻለ ትልቅ አስተዋጽኦ አድርገዋል።
የኢትዮጵያን አድማጭ ወደሚመለከት ወይም ደግሞ ትኩረት ሊስብ ወደሚችል ጉዳይ እንሂድና በውጪ ፖሊሲ ደረጃ ሲመለከቱት በተለይ ለአፍሪካ ምን ትርጉም ነበራቸው ባራክ ኦባማ? ምንድነው ቅርሳቸው ውርሳቸው?
ኦባማ ለአፍሪካ መቼም ያለው ትርጉም አንደኛ ከቤተሰባቸው ምንጭ ስንመጣ አባታቸው ኬንያዊ መሆናቸው እና ባይሬሽል ናቸው፣ ነጭና ጥቁር የሆኑ ሰው ናቸው፣ እናታቸው ነጭ ናቸው። ያ በመሆናቸው መጀመሪያውኑ ሲወዳደሩም እንደምንላችን እንደምናስታውሰው ይሄ ነው የማይባል ተስፋ በተለይ ለጥቁሩ ዓለም እና ለአፍሪካ ክፍለ አህጉር መቼም አፍሪካዊ ናቸው እና ደም ከውሃ ይወፍራል እንደሚባለው በዚህ ዓመት ብዙ ችግሮቻችንን ይገፉልናል። የአሜሪካንን ቀልብ በእንደው ጠርቅም ጠንከር ባለ ሁኔታ ቀልብ እንስባለን ጥቁር ፕሬዚደንት ስለሆኑ የሚል አስተሳሰብና አቋም ነበር። እርግጥ ይሄ በአንደኛው ወገኑ ትክክል ነው። ነገር ግን እኛ ሁሌ የምንረሳው ምንድነው እኚህ ሰውዬ ፕሬዚደንት ናቸው። ፕሬዚደንት ሲሆኑ ለመላው አሜሪካ እንጂ ለትውልድ ሀገራቸውና አይደለም። እርግጥ ዘረኝነት የተላበሱ ሁኔታ ውስጥ ያለፉ ሰው ናቸው፣ አፍሪካነታቸውም ይዘነጉ አይደሉም። ነገር ግን ፕሬዚደንት ሲሆኑ የዛሬ 8 ዓመት ጃንዋሪ 20 ይህ ሰውዬ ለአሜሪካ ነው የሚቆሙት። የሚሰሩትም ለማጥቅም ነው፣ ለአሜሪካ ጥቅምስ ብሔራዊ ጥቅም እንለዋለን። እና በዛ የተነሳ ያሰብነውን ያህል አቴንሽን ወይም ትኩረት ልናገኝ አንችልም በሚል ብዙዎቹ በተለይ ምሁራኑ ሊቃኑ ተስፋ ቆርጠዋል። ነገር ግን አፍሪካንም እኚህ ሰውዬ አልረሱም። መለስ ከለስ እያሉ አቶ ሰለሞን እንደምናስታውሰው አፍሪካንን ጎብኝተዋል። ለአፍሪካም ቁልፍ ኪኖት ንግግርም አድርገዋል። አፍሪካ ህብረትም ቅርብ ዓመታት መጥተው ለአፍሪካ የሚጠቅማት ምንድን ነው፣ የዲሞክራሲ ስርዓትና ግንባታ ምን ያህል ለአንድ ሀገር ህልውና፣ ለአንድ ሀገር ኢኮኖሚያዊ፣ ፖለቲካዊ ሁሉ ነገር እድገት ጠቃሚ እንደሆነ ከዛ አፍሪካ ከአሜሪካ መማር የምትችለው ይህን መሆኑን የመሳሰሉትን ሁኔታዎች ለማስገንዘብ ሞክረዋል። በዩኤስኤአይዲ የሚደረገው ገንዘብ ፍሰት ትላልቅ ፕሮጀክቶች ወይም የተለያዩ ፕሮጀክቶች በአፍሪካ የሚሰሩትን በተመለከተ ሚስተር ኦባማ ይህንን የአሜሪካ ፖሊሲ ሊበለው አቅጣጫ ቀጥለውበታል። ከአፍሪካ ጋር የሚደረገውን ሚሊተሪ ወታደራዊ ግንኙነት የመሳሰለውን በተለይ ቴሮሪዝምን ወይ ሽብርተኝነትን ለመዋጋት ከሁሉም አፍሪካ ሀገሮች ባይሆንም ቁልፍ ከሆኑ አፍሪካ ሀገሮች ጋር ትብብራቸው መጠናከርና በጥልቀት ባለ ሁኔታ ቀጥሏል። ይህ እንግዲህ ኢትዮጵያንም ይመለከታል ሁላችንም እንደምናውቀው። በዚህ አኳያ የአሜሪካንን ጥቅም እያስቀደሙ ገፍተውበታል ማለት ይችላሉ።
አንድ ኦባማ ደግሞ ሲወቀሱ የሚሰማበት ነገር አለ። እነዚህ የኦባማ ዓመታት በተለይ ከሰብአዊ መብቶችና ከዲሞክራሲ ጋር በተያያዘ አምባገነኖች የተጃገኑበት እና የተጠያቂነት ስሜት የጠፋበት፣ ሰላም የደፈረሰበት በአፍሪካም ይሁን በመካከለኛው ምስራቅ ተብሎ ነው የሚወቀሱት። እና ይህንንስ የምን ውጤት ነው ብለን ነው ማሰብ የምንችለው?
ይህን ጥያቄ በተመለከተ የኦባማ ፖሊሲ ግልጽ ነው። የአሜሪካ ፕሬዚደንቶች በተለይ ፎረን ፖሊሲ የውጭ ግንኙነትን በተመለከተ አቅጣጫ በማስቀመጥ በመሳሰለው ቁልፍ ሚና ከሴኔቱ ማለት ከከፍተኛው ምክር ቤት ጋር አብረው በህብረት የሚሰሩት ነው። ፕሬዚደንቱ የራሱ ክላውትና ክብደት አለው። አንዳንድ ሀገሮች የሰብአዊ መብትን ማያከብሩ፣ የፕሬስ ነጻነትን ማያከብሩ፣ የሰው ልጅ መብትን የሚጋፉ ነጻ ዲሞክራሲያዊ ምርጫን በተገቢው ሰዓትና ወቅት ማያደርጉ ቢደረግም ኮንትሮልድ በሆነ ወይ ቁጥጥር ባለበትና ጥላ ባረፈበት ሁኔታ መደረጉን በግልጽ ያውቁታል። ሰው እንግዲህ ከሌላ ፕሬዚደንት የሚለያቸው ምንድን ነው? ከኢንተርቬንሽን እጃቸውን ማስገባትን በተመለከተ እንደ ኦባማ እጃቸው የሚሰበስቡ ሰው የሉ። ማለት አንድ ሀገር ለምሳሌ በእንደዚህ አይነት በደል ውስጥ ያለ ሀገር ከሆነ ይወቅሱታል። ዲሞክራሲ ለዛ ሀገር አስፈላጊ መሆኑን ይገልጻሉ። ከህዝቡ ጋር ይቆማሉ፣ ያደርጋሉ። ከዛ ውጪ ግን ብዙ አፍሪካ ሀገሮች እንዳየ ነው እኚህ ሰውዬ ከመውቀስና ቢሃይንድ ክሎዝ ዶርስ በር ዘግተው ከመሪዎች ጋር ከሚመለከታቸው ባለስልጣኖች ጋር በግልጽ እኛ ከእናንተ የምንጠብቀው ለህዝባቸው መብት እንድትሰጡ፣ እኛ ከእናንተ የምንጠብቀው ነጻ ተቃዋሚ ድርጅቶች በነጻነት እንዲንቀሳቀሱ፣ እኛ ከእናንተ የምንጠብቀው የህግ በላይነትን እንድታሰፍኑ ነው። እኛ ከእናንተ የምንጠብቀው ኢኮኖሚክ ውድድርን በነጻና ፍትሐዊ በሆነ ሁኔታ በሀገራችሁ የተደላደለ አትሞስፌር ወይም ሁኔታ አየር እና ፖሊሲ መፍጠራችሁን በሚል በግልጽ ይነጋገራሉ። ከዛ ውጪ ግን ብዙ ላቲን አሜሪካን ሀገሮች በሰባዎቹ በሰማናዎቹ እንደታየው በአንዳንድ ሪፑብሊካን መንግስታት እና በአንዳንድ ዲሞክራቲክ አስተዳደሮች በአሜሪካ አስተዳደሮች ሚሊተሪ ኢንተርቬንሽን ወታደራዊ እንትን ብሎ ስልጣን መለወጥ መገልበጥ ማስገልበጥን በተመለከተ ሰውየው ከዛ ውስጥ መግባት የለብንም፣ ማድረግ ያለብን እኛ ህዝቡን ከውጭ መደገፍ ነው፣ ከዛ ውጪ አላሰፈሩም። እንግዲህ ብዙ ሰዎች የሚጠብቁት ኢኮኖሚክ ሳንክሽን ማዕቀብ በተወሰኑ አፍሪካ ሀገሮች ላይ ህዝባቸው ከሚበድሉ ላይ እንዲደረግ ነው። ይህንን ገፍቶ ሰውየው አላደረጉ። ያንን ብናደርግ ምን እናጣለን ከሚለው አኳያ ነው ያሉት። ያን በማድረጋቸውም ነው ብዙ የሰብአዊ መብት ተሟጋጆች እና ሶሻል አክቲቪስቶች ተጽዕኖ በማድረግ ኢንፍሉዌንስ በማድረግ አንድን መንግስት እንዲሻሻል ሌላው ቢቀር እንዲሻሻልና አቅጣጫውን እንዲለውጥ መስተዳድሩን እንዲከፍት ለህዝቡ እና ለተቃዋሚ ድርጅቶች አታደርግም በሚል ተስፋ መቁረጥ ሚኒስትር ኦባማ ላይ ታይቷል ማለት ይችላል።
ፕሮፌሰር ብሩክ ኃይሉ እንግዲህ አሁን ካለችን ጊዜ አኳያ በዚሁ ላሰናብተዎት፣ ነገር ግን የተመራጩን ፕሬዚደንት የመጀመሪያ ጋዜጣዊ መግለጫ እና ቀሪ ጉዳዮችንም አካተን በቀሪ ቀናት በመጪ ቀናት ደግሞ ዝርዝር አድርገን እንመለከታቸዋለን። ለዛሬ በጣም አመሰግናለሁኝ።
አንድ ነጥብ እዚህ አቶ ሰለሞን ባካራ ባጭሩ ቢፈቀድልኝ ነው የጥቅም አመሰግናለሁ። የትናንቱ ንግግር ሺካጎ ነው የጀመሩት፣ ሺካጎ ነው የጨረሱት ሚስተር ኦባማ። ሀዋይ ነው ትውልዳቸው የተወለዱት፣ ግን ሺካጎ ኢሊኖይስ ስቴት ነው። ሺካጎ የተማሩበት ማን የሰሩበትም የኖሩበትም ቤታቸውም እዛ ነው። የትናንቱ ንግግራቸው ይሄ ነው የማይባል ልብ የሚነካ ታሪካዊ ንግግር ነው። በእንባም የታጀበ ነበር፣ ሁላችንም እንዳየ ነው። ምስጋናቸውንም በግልጽ ለአሜሪካ ሕዝብ አቅርበዋል። ህዝቡም ምስጋናው መልሷል። አራት አመት ፎር ሞር ይርስ እያለ ነው ሰው ይጮህ የነበረው። ህገ መንግስቱ እኚህን ሰውዬ በሁለት ተርም ይገድባል እንጂ መወዳደር ቢችል እኚህ ሰውዬ ያለምንም ጥርጥር እንኳን ዶናልድ ትረምፕን ማንንም የሪፐብሊካን ካንዲዴት በሃንድስ ዳውን ይባላል እዚህ ሀገር አባባል በኖክአውት በደንብ ሁኔታ የሚያሸንፉና ለሶስተኛ ጊዜ አገራቸውን በደንብ ለማገልገል የሚችሉ አይነት ሰው ነበሩ። ገና አመሰግናለሁ አቶ ሰለሞን።
በጣም አመሰግናለሁኝ ፕሮፌሰር ብሩክ ኃይሉ።
አመሰግናለሁ ሰሎሞን፣ እንግዳህንም ፕሮፌሰርን አብሬ አመሰግናለሁ።
በነገራችን ላይ አድማጮቻችንም አስተያየቶቻቸውን እንዲሰጡ እንደዚሁ እንጋብዛለን፣ ክፍት እናደርጋለን።
ልክ ነው። በዶናልድ ትራምፕ ደግሞ ጋዜጣ መግለጫ ዙሪያም ሌላ ትንታኔ ይኖራቸዋል፣ እንጠብቃለን። ወደ ዘገባ እናልፋለን። የዕለቱ ዘገባ ደግሞ በኢትዮጵያ መፈጠር ስላለበት እርቀ ሰላም ለሁለት ቀናት በመከረው የሃይማኖት ተቋማት ጉባኤ የተነሱ ሀሳቦችን ለመንግስት ለማቅረብ በመስማማት ዛሬ ማምሻውን ተጠናቋል። የተነሱት ሀሳቦች ጠቀሜታ በመንግስት ከተያዘው የለውጥ አጀንዳ ጋር የሚስማማ ነው ሲሉ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በጉባኤው ማጠቃለያ ላይ ተናግረዋል። የተቃዋሚ ፓርቲዎችም ሆኑ ገዢው ፓርቲ ኢህአደግም እንደ ፓርቲ አልተጋበዙም ሲሉ አዘጋጆቹ እንደገለጡለት እስክንድር ጠቅሶ ቀጣዩን ዘግቧል።
የኢትዮጵያ የሃይማኖት ተቋማት ጉባኤ የጀመረው እርቀ ሰላም የማውረድ ጥረት በአገሪቱ ተከስቶ የነበረውን አለመረጋጋት መነሻ ያደረገ ነው። በዚህ ምክንያት የተፈጠረ ቁርሾና የቀጠለ ጥላቻ እንዳይኖር አብሮ መጓዝ የማይቻልበት ሁኔታም እንዳይፈጠር የማድረግ ነው ጥረቱ። በአዲስ አበባው የተባበሩት መንግስታት ድርጅት የስብሰባ ማዕከል የተካሄደው የሁለት ቀናት ጉባኤም የሰላምና የእርቅ አገራዊ የምክክር መድረክ የተሰኘ ነው። ከተሳታፊዎች የቀረቡ ሀሳቦች ተጠናቅረው ለመንግስት እንደሚቀርቡ ዛሬ በማጠቃለያው ተጠቁሟል። ከነዚህ ሀሳቦች የተወሰኑት ግን በኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ በመጋቢ ዘሪሁን ደጉ በኩል ቀርበዋል። የመፍትሄ ሀሳቦቹ ከእርቅ ይልቅ በችግሮቹ መንስኤዎች እንደዚሁም በመፍትሄዎቹ ላይ ያተኮሩና ጠቅለል ያሉ ሀሳቦች መሆናቸው ታይቷል። በጉባኤው ተሳታፊዎች የተሰነዘሩ ተብለው በችግሮች መንስኤነት ከተጠቀሱት ውስጥ መጋቢ ዘሪሁን ተከታዮቹን አቅርበዋል።
በተለያዩ መልኮች የሚገለጹ የመልካም አስተዳደር ጉድለቶች፣ የፍትህ መጓደልና መዘግየት፣ ፍትሐዊ አገልግሎትና የሀብት ክፍፍል ያለመኖር፣ እንዲሁም የሙስና መስፋፋት የችግሮቹ ዋነኛ የግጭት መንስኤ ተደርገው ታይተዋል። ብቃት ያለው ግልጽነትና ተጠያቂነት ያሰፈነ ሲቪል ሰርቪስ ያለመኖሩም ህብረተሰቡ በቂና የተሟላ አገልግሎት እንዳያገኝ እንቅፋት በመፍጠሩ የህዝብ ቅሬታንና የሰላም መደፍረስን አስከትሏል። በሕገ መንግስቱ ውስጥና በመንግስት ፖሊሲዎች ውስጥ ያሉ ህዝብን የሚጠቅሙ ድንጋጌዎችና የፖሊሲ ማዕቀፎች በአግባቡና በተሟላ መልኩ ያለመተግበራቸው ለግጭቶች እንደ ምክንያት ተነስተዋል። በማወቅም ሆነ ባለማወቅ ከጋራ እሴቶቻችንና ሀገራዊ ጥቅሞቻችን ይልቅ በልዩነቶቻችን ላይ ያተኮሩ የታሪክ ሰነዶችና ይህንንም በበለጠ የሚያስተጋቡ ማህበራዊ ድረገጾች መበራከት እንዲሁም ለብሰብ ዑነትን መሰረት ያደረጉ ዘገባዎች አለመቅረባቸው ለግጭቶች መባባስ አስተዋጽኦ ነበራቸው።
ለችግሮች ፈጣን ምላሽ አለመስጠት በተሳታፊዎቹ የተጠቀሰ ሌላው የግጭት መንስኤ መሆኑንም ጠቁመዋል።
ለረጅም ጊዜ በተከማቹ ምክንያቶች መንስኤነት ግጭቶች ሲከሰቱ ሁሉን ያሳተፈ ፍትሃዊና ፈጣን ምላሽ አለመስጠታቸው ችግሮች እንዲባባሱ አድርገው ቆይተዋል። ከዚህም ጋራ የሐሳብና የአመለካከት ልዩነቶችን ለማስተናገድ የሚያስችል ገንቢ የመወያያ ባህል በውስጣችን አለማዳበራችንና ይህን የሚያግዙ አመቺ መድረኮችን ባለመፍጠራችን ለችግሮች እንደ መንስኤነት ተጠቅሰዋል።
በተሳታፊዎች ቀረቡ የተባሉ የመፍትሄ ሐሳብ ነጥቦችም እንደዚሁ በማጠቃለያው ቀርበዋል። መንግስት ህዝብን አሳታፊ የሆነ የግጭት አፈታት ስርዓት ከፌደራል እስከ ቀበሌ እንዲዘረጋ የሚጠይቀው አንዱ ነው። ለግጭት መንስኤ የሚሆኑ ግንኙነቶችን መፈተሽም በመፍትሄነት መጠቀሱ ተጠቁሟል።
በህዝቦችና በክልሎች መካከል ለግጭት መንስኤ የሆኑ ያሉ ግንኙነት ተፈትሸው ሰላማዊ ህዝባዊና ህገ መንግስታዊ መሰረት ያለው የእርስ በርስ ግንኙነት እንዲጎለብት የፌደራል ስርዓቱን በሚያጠናክር መልኩ ግልጽና ሁሉን አቀፍ የአሰራር ስርዓት መንግስት እንዲዘረጋ ከዚህ ጋር ተያይዞ በግለሰብና በተቋም ደረጃ ተጠያቂነት እንዲሰፍን የተጀመረው ጥረት እንዲቀጥል ኢትዮጵያዊ አንድነታችንና አውንታዊ ግንኙነታችንን የሚያጎለብቱ አስተሳሰቦች፣ አመለካከቶች እና አሰራሮች እንዲጎለብቱ እንዲሁም የጥላቻ ንግግሮች የሚወገዱበት አሰራር እንዲኖር ለዚህም ከትምህርት ቤት ጀምሮ የግብረገብ ትምህርት እንዲስፋፋ የፍትህ መጓደል በየአካባቢው ዜጎችን ለቅሬታና ለአመጽ የሚያነሳሱ በውጤቱም ሰላማችንን የሚያደፈርሱ መሆናቸውን በመገንዘብ የዜጎቻችንን ሰብአዊ ክብር የሚነኩ የፍትህ መጓደል ችግሮች በፍጥነት መወገድ እንዳለባቸው በውይይታችን ተነስተዋል።
በጉባኤው ማጠቃለያ ላይ የተገኙት የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን መንግስት የሃይማኖት መሪዎቹ የያዙትን ጥረት እንደሚደግፍ ገልጸዋል። የተነሱት ሐሳቦችም ለመንግስት የለውጥ አጀንዳ የሚጠቅሙ መሆናቸውን አመልክተዋል።
በዘላቂ ሰላም መረጋጋት ዙሪያ የመከረው ይህ መድረክ በውይይቱ የተነሱትን መሰረታዊ ሐሳቦች እንደ ሀገር ከተያዘው የለውጥ አጀንዳ ጋር ፋይዳው የሚመጋገብ በመሆኑ በየደረጃው ለምናደርገው ሁለገብ እንቅስቃሴ ገንቢ አስተዋጽኦ እንደሚኖረውም መገመት ይቻላል።
ከተለያዩ የአገሪቱ አካባቢዎች የተወከሉት የሃይማኖት መሪዎች ወደ የመጡበት ሲመለሱ ስለ ሰላም ማስተማርና የእርቅ ስራ መስራት እንዳለባቸውም በመፍትሄ ሐሳብነት ቀርቧል። ሌሎች በርካታ ነጥቦችም ተዘርዝረዋል። የተቃዋሚ የፖለቲካ ፓርቲ መሪዎች በዚህ ጉባኤ ላይ አልተጋበዙም፣ አቋማቸውም አልተደመጠም። ገዢው ፓርቲ ኢህአዴግም እንደ ፓርቲ አለመጋበዙን አዘጋጆቹ በመክንያትነት ጠቅሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለሁ ለዘገባው። ወደ ተከታዩ ዘገባ እናልፋለን። ከዚያው ከአዲስ አበባ ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መሪ ፕሮፌሰር በየነ ጴጥሮስ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን በሰጡት ጋዜጣዊ መግለጫ ላይ ያስተላለፏቸው መልእክቶች የሀገሪቱን ወቅታዊ አጣዳፊ ሁኔታ ያገናዘቡ አይደሉም ብለዋል። መንግሥት ችግሮቹን ለመፍታትም ሆነ ከተቃዋሚዎች ጋር ለመነጋገር ዘግይቷል ሲሉም ወቅሰዋል ፕሮፌሰር በየነ። መድረክ የመፍትሄ አማራጮች እንዳሉትም ገልጸዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዶክተር መረራ ጉዲና መታሰር ላይ በመድረክ ምክትል ሊቀመንበር ያሰሙት መልእክት መንግሥት በጉዳዩ ላይ አስቀድሞ ፍርድ መስጠቱን ያሳያል ብለዋል። መለስካቸው አመሃ ፕሮፌሰር በየነ ጴጥሮስን አዲስ አበባ ላይ አነጋግሯቸዋል።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከትናንት ወዲያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለውጭ አገር ጋዜጠኞች የሰጡትን መግለጫ በአጠቃላይ ሲመለከቱት ሀገሪቱ ያለችበት ሁኔታ አስቸኳይ መፍትሄዎችን የሚሻ መሆኑን ያገናዘበ አይደለም ብለዋል። በሳቸው አባባል ንግግራቸው ሁልጊዜም ለመስጠት ከመታደል ተነስተው የሚናገሩ የቀረው የኢትዮጵያ ሕዝብ ደግሞ ለመቀበል የተዘጋጀ ይመስልና በዚህ ሂደት ውስጥ ሐሳቡ ምንም ቦታ የሌለው እንደሆነ የሚያሳይ ይመስላል ሲሉም ያብራራሉ። ግንዛቤያቸውንም ሲያስረዱ ፕሮፌሰር በየነ ይህን ብለዋል።
እኔ ተገነዘብኩት አንደኛ ያው በጠቅላይ ሚኒስትሩ የሚመራው መንግስት እንደው በጣም ተደላድሎ የተዝናና መሆኑን ነው የሚያሳየው። ምንም ማለት የወቅቱን ሁኔታ እናረጋጋ፣ መተማመን ላይ እንድረስ፣ ዘላቂ መፍትሄ እንፈልግ የሚል መንፈስ አላየሁባቸውም። በእነሱ በኢህአዴግ እይታ ስለ ስኬቶቻቸው ነው ሲያወሩ የነበሩት። እንግዲህ የህዝብን ህይወት ነቅቶ ያላረጋጋ ስኬት በተዝናና መልክ ሲያስረዱ ሲያስፋፉ ነው ያዳመጥኩትና እኔ ይሄ ላክ ኦፍ ኤርጀንሲ እዚህ ይህንን አጣዳፊ ሁኔታ ብዙሃኑን ህዝብ በሚያሳምን ደረጃ ለመለወጥ ሲተጉ አላየሁም። ሲተጉ የሚያሳይ ንግግር አይደለም።
ፕሮፌሰር በየነ ጴጥሮስ ቀደም ሲል ጠቅላይ ሚኒስትር ኃይለማርያም ደሳለኝ በግል ባናገሯቸው መሰረት ከተቃዋሚዎች ጋር በሀገሪቱ ፖለቲካዊ ችግሮች ዙሪያ ለመነጋገር የተያዘው እቅድ እንዳለ መሆኑን ገዢው ፓርቲ ዝግጅት ያደረገ መሆኑን ቢገልጹም ዘግይቷል ነው የሚሉት።
ዘግይቷል። ይህንን ሁሉ በጣም ግልጽ ነው የታወቀው። ጥያቄ የፖለቲካ ጥያቄ ነው። የፖለቲካ ምህዳር ጥያቄ ነው። ህዝቡን እኮ ያስነሳው ፖለቲካችንን በምንተማመንበት ደረጃ ላይ ብናደርስ ይሄ ሁሉ ከቁጥር ውጭ ወጣ፣ እምብጣም ግርግር ምንም አይኖርም። ምክንያቱም ይህንኑ የተማመንበትን እንትን ተጠቅመን እንቀይረዋለን። ኢህአዴግን ቆይ ምርጫ ጠብቅ ነው ህዝቡ ማለት ነበረበት።
ፕሮፌሰር በየነ አብዛኛውን ጊዜ የወሰደው ኢህአዴግ በውስጥ እታደሳለሁ ብሎ የሚያከናውናቸው ድርጊቶች ናቸው ይላሉ።
የእነሱኑ ስርዓት በመጠገን ይህን ነገር ያለፈ 25 ዓመት ወደ መራንበት እንደገና እንመልሰዋለን ብሎ ትልቅ ስህተት ነው። አሁን የካድሮች ጥገና ነው እያየናለን። ይሄ ለህዝቡ ምኑም አይደለም። ይሄ ፓርቲያችሁ እንዳይወድቅ እንዳይከሰከስ ለመከላከል የውስጥ ፓርቲያዊ ጥገና ነው። ህዝቡ ደግሞ ከዚያ በላይ ነው፣ ከዚያ አልፎ ነው የጠየቀው። ይሄ ሀገር እድል በፓርቲያችሁ እጅ ብቻ መሆን የለበትም፣ ሌሎቹም ይግቡበት። ስለዚህ ጊዜ አባክነዋል። ታሳቢያቸውም ስህተት ነው። ከዚያ እንዲነቁ ነው የምንፈልገው።
መድረክ ለሀገሪቱ ችግሮች መፍትሄ ይሆናሉ የሚላቸው ብዙ ሀሳቦች እንዳሉትም ፕሮፌሰር በየነ በሰፊው ተንትነዋል። እነዚህም አዲስ እንዳልሆኑና ከ20 ዓመት በላይ ሲንከባለሉ የኖሩ ችግሮች የመሆናቸውን ያህል መፍትሄዎቹም ሩቅ እንዳልሆኑ ይጠቁማሉ።
መሰረታዊ የሆነው ህገ መንግስታዊ መሻሻልን የሚጠይቁ ጉዳዮች አሉ። እንደ ብሔራዊ ምርጫ ቦርድን ማን ይሰይማል፣ አባላት ማን ይሰይማል የምለው ህገ መንግስቱ ጠቅላይ ሚኒስትሩ መርጦ በፓርላማ አቅርቦ ያጸድቃለሁ ምለው። ያ እንግዲህ ኢህአዴግ ራሱ መርጦ በኢህአዴግ ፓርላማ የሚደረገው ይሄ ለብዙሃኑ ኢትዮጵያውያን ተደራሽ የሆነ አሰራር አይደለም። እንደዚህ እንደዚህ አይነቶቹ ይሄ አሁን የምርጫ ስርዓቱንም ቢሆን ነው 50% በላይ 50 ሲደመር 1 በላይ ያሸነፈ ስልጣን ይይዛል የሚለውም ቢሆን ለእኛ ሀገር ወደ ዴሞክራሲያዊ ስርዓት ለመግባት ጥረት ለምናደርገው አይሆንም፣ ተስፋ አስቆራጭ ነው።
የመድረክ የወቅቱ ሊቀመንበር እንደሚሉት ላለፉት 2 ዓመታት ያህል በሀገሪቱ የታየው ህዝባዊ ተቃውሞ መሰረቱ የህዝብ ድምፅ ዋጋ ማጣቱ ነው። በተለይ በ2007ቱ አገር አቀፍ ምርጫ ኢህአዴግ ብቸኛ አሸናፊ መሆኑ ከተወሰነ በኋላ የተፈጠረ ችግር ነው ይላሉ። ጠቅላይ ሚኒስትሩ ገዢው ፓርቲ ከ20 ከማያንሱ በሀገር አቀፍ ደረጃ ከተደራጁት ተቃዋሚ ፓርቲዎች ጋር ለመወያየትና ለመከራከር ያቀደውን በተመለከተም በተናገሩት ላይ ፕሮፌሰር በየነ አስተያየታቸውን ሰጥተዋል።
የእኛ እምነት ማንም የተደራጀ አካል በመንግስት እውቅና ተሰጥቶም ሆነ ሳይሰጠው አገራዊ አጀንዳ አለኝ የምል ሰላማዊ እስከሆነ ድረስ ከዚህ አገራዊ መፍትሄን ለመሻት ከመደረገው ጥረት ውጪ መሆን አለበት የምል እምነት አለኝ። መሳተፍ አለበት አገር ቤትም ውስጥ ሆነ ውጪም።
ይሁንና ኢህአዴግ ገንዘብ እየከፈለ በተቃዋሚ ስም አደራጅቷቸዋል ያሏቸውን ፓርቲዎች በዚህ ታሳቢ ውስጥ ካሉ ቅንነት የጎደለው ስራ ነው ሲሉ ያስገነዝባሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጋዜጣዊ መግለጫው ላይ ከተሰነዘሩላቸው ጥያቄዎች ተነስተው ዶክተር መረራ ጉዲና የታሰሩት ከጸረ ሰላም ኃይሎች ጋር በማሴራቸው ነው ያሉትን ፕሮፌሰር በየነ ጴጥሮስ አይቀበሉትም። በርሳቸው እምነት ይህ አገላለጽ የዶክተር መረራን በመርህ ላይ የተመሰረተ ሰላማዊ የፖለቲካ ትግል አካሄድ የሚያንኳስስ እንደሆነ ገልጸው ጠቅላይ ሚኒስትሩ ባሉት መሰረት የሚያቀርቡት ማስረጃ ካለ ለማየት እንደሚጓጉ ገልጸዋል።
አንደኛ ከመንግስት መሪ የተጠቀሙት አረፍተ ነገር ራሱ ችግር እንዳለበት ነው የምገነዘበው። በመንግስት ደረጃ እንግዲህ ዶክተር መረራ ላይ ፈርደው ጨርሰዋል ማለት ነው። ይሄ ለፍርድ ቤት የሚተው ነው እንጂ ያ እንትን ሆኖ አለ መረጃቸውን ነው እንጂ የሚያቀርቡት በዚህ ምክንያት ወንጀለኛ ነው የሚል እኮ መልእክት ነው ያስተላለፉት።
ፕሮፌሰር በየነ ጴጥሮስ መድረክም ሆነ ሌሎች ተቃዋሚ ድርጅቶች ለሀገሪቱ ችግሮች መፍትሄ የሚሆኑ ሁሉ አቀፍ መርሃ ግብሮች ወይም ሀሳቦች የሏቸውም የሚሉትን ተቾች የሰነፎች ወይም እውቀት የጎደላቸው ሰዎች አስተያየት ነው ሲሉ ይነቅፋሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ዜና፣ የዕለቱን ትንታኔ፣ አብይ ርዕስ ሁሉንም አጠናቀን ሶስት ሰዓት ከ41 ደቂቃ ላይ ነን። ዋና ዋና ዜናውን ሶሎሞን ያስታውሰናል።
ሩሲያ ባለፈው የዩናይትድ ስቴትስ ምርጫ ሂደት ውስጥ ጣልቃ ገብታለች ሲሉ ተመራጩ የአሜሪካ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ሚስተር ትራምፕ በምርጫው ካሸነፉ ወዲህና ላለፉት 6 ወራትም የመጀመሪያ በሆነ ጋዜጣዊ መግለጫቸው ላይ ዛሬ ባደረጉት ንግግር ነው ይህንን ያሰሙት። 44ኛው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት ባደረጉት የሥልጣን ዘመን የመጨረሻ የመሰናበቻ ንግግራቸው በሥልጣን ዘመናቸው ያከናወኗቸውን ተግባራት አጉልተው አሳይተዋል። በአሜሪካ የዲሞክራሲ ሂደት ላይ ከተጋረጡ የሕዝብ መከፋፈልና የፖለቲካ ጥላቻ ሕዝቡ እንዲጠበቅም መክረዋል። ፕሬዚደንቱ በመጤዎች ላይ መቻቻል እንዲኖር ጠይቀው ሙስሊም አሜሪካውያንን ማግለልን እንደሚያወግዙ አስታውቀዋል። የሶማሊያ ፓርላማ የሕግ መምሪያውን አፈ ጉባኤ ዛሬ መረጠ። ሲጓተት የቆየ ምርጫ ነው። የመን ውስጥ እየተካሄደ ባለው ጦርነት የ1400 ሕፃናት ሕይወት መጥፋቱንና ከ2100 በላይ ደግሞ መቁሰላቸውን ዩኒሴፍ አስታወቀ። ከናይጄሪያ ወደ ሰሜን ካሜሩን ድንበር ዛሬ አቋርጠው የገቡ 4 አጥፍቶ ጠፊ ሴቶች መደምሰሳቸውን የአካባቢው ባለሥልጣናት አስታወቁ። የምዕራብ አፍሪካ ሀገሮች መሪዎች በጋምቢያ የፖለቲካ ጉዳይ ላይ ለመነጋገር ነገ ሐሙስ ዋና ከተማይቱ ባንጁል ይገባሉ ተብሎ እየተጠበቀ ነው። የሀገሪቱ ፕሬዚደንት ያህያ ጃሜ ግን በሀገሬ ጉዳይ የውጭ መንግስታት ጣልቃ አትግቡ እያሉ ነው። ሩሲያ በአሜሪካ ላይ አደጋ ደቅናለች ሲሉ ተመራጭ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለውጭ ጉዳይ ሚኒስትርነት ያጩዋቸው ሬክስ ቲለርሰን ዛሬ በሕግ መወሰኛ ምክር ቤቱ ፊት ቀርበው እየተፈተሹ ባሉበት ወቅት ተናግረዋል። በሌላ በኩል ደግሞ ለጠቅላይ አቃቤ ሕግ ስልጣን የታጩት ጄፍ ሴሽንስ ለሁለተኛ ቀን በሕግ መወሰኛ ምክር ቤቱ እየተፈተሹ ነው።
አመሰግናለሁ ሰሎሞን። ወደ ቀጣዩ ዲሞክራሲ በተግባር ከመሄዳችን በፊት ለአንድ ተኩል ደቂቃ ያህል ሙዚቃ ብናሰማ ፈልጋለሁ። የመልካሙን
በጣም ጥሩ ነው። ምርጫህን ደግሞ ወድጄልሃለሁ።
በተለያየ
ለምን እንደመረጥክ እናገራለሁ
እናገራለሁ። መልካሙን ለምን ይሄ እንደ
Thank you.
ቀደም ሲል እኔ አንደገ ተናግሬ ነበር በእንባ ተለያየን የመልካሙ ተበጀር ይየነበር በደም ባላስ ካላ
ተበጀር ያው ነው ደና ሁኚ ነው እንባው ብቻ ነው የቀረበ እና እየተሰናበትክ ያለህ ይመስላል አዲስ አንተ
አው በአሽሙር ፕሬዝዳንት ኦባማ ለመንካት ነው እንዳትለኝ
መልካሙ ተበጀም እንደዚሁ በፍቅር ምንወደው ድምጻዊያችን
ነው በጣም እናመሰግናለን
እናመሰግናለን አንተም ግብዣ ለመልካሙም ለስንብቱም እንደዚሁ ከስካና ጋር ማለት ነው ዲሞክራሲ በተግባር
ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ህገወጥ ባሏቸው ፍልሰተኞች ላይ ጥብቅ ቁጥጥር እንደሚያደርጉና ከ2 እስከ 3 ሚሊዮን የሚደርሱ ህጋዊ ሰነድ የሌላቸውንና የወንጀል ሬከርድ ያላቸውን ስደተኞች ወደ መጡበት እንደሚመልሱ ተናግረዋል። በዩናይትድ ስቴትስ ይህ በፍልሰተኞች ላይ የሚደረገውን ቁጥጥር ተግባራዊ እናድርግ ወይስ ህጎቹን እናሻሽል የሚለው ትግል ወደ ክፍለ ግዛቶችና ከተሞች የተስፋፋ ሲሆን አንዳንዶቹ ክፍለ ግዛቶች እንዲያውም ከፌዴራል መንግስቱ ጋር የፖለቲካ ፍልሚያውን ለመጀመር በዝግጅት ላይ ናቸው። ማይክ ኦ ሱሊቫን ያጠናቀረው ዘገባ አለ። ሰሎሞን ክፍሌ ለዲሞክራሲ በተግባር ፕሮግራሙ አሰናድቶታል።
ዶናልድ ትራምፕ የኢሚግሬሽን እቅዳቸውን ባለፈው ነሐሴ ይፋ ያደረጉት ፊኒክስ አሪዞና ነው።
Anyone who has entered the United States illegally is subject to deportation. That is what it means.
ማንኛውም በህገወጥ መንገድ ወደ ዩናይትድ ስቴትስ የገባ ስደተኛ ወደ ሀገሩ እንዲመለስ ይደረጋል። ህግ እንዲከበርና ሀገር እንዲኖር ከተፈለገ መደረግ ያለበት ይሄው ነው። አለበለዚያ ሀገር የሚባል ነገር አይኖርንም።
ተመራጩ ፕሬዝደንት ዶናልድ ትራምፕ የሚሉት ከሁለት እስከ 3 ሚሊዮን የሚሆኑ ህጋዊ የመኖሪያ ፍቃድ የሌላቸው ሰዎች አሉ። እነርሱም የወንጀል ሬኮርዶች ያሏቸው ናቸው ነው። ይህን የትራምፕ አቀራረብ ግን ብዙዎች አይስማሙበትም። በወቅቱ ፕሬዝደንት ባራክ ኦባማ አስተዳደር ከሁለት ሚሊዮን 700 ሺህ በላይ ህጋዊ ፍቃድ የሌላቸው ስደተኞች ወደ ሀገራቸው እንዲመለሱ አድርጓል። አሁን ለስደተኞች መብቶች ተከራካሪ ቡድኖችን እያሳሰበ ያለውና ጎዳና ወጥተው ተቃውሟቸውን ለማሰማት የተገደዱበት ምክንያት በትራምፕ አስተዳደር ጊዜ ይበልጥ የተጠናከረና ስደተኞችን በኃይል የማስወጣቱ ተግባር የተፋጠነ ይሆናል የሚለው ፍራቻ ነው። በካሊፎርኒያ የሴኔቱ ፕሬዝደንት ኬቪን ደሊዮን ያስረዳሉ።
I do recognize that he will be the president for the next 4 years. It's our reality. We want to find
Donald Trump ለቀጣዮቹ 4 ዓመታት የዩናይትድ ስቴትስ ፕሬዝዳንት እንደሚሆኑ ገነዘባለሁ። ይህ ሀቅ ነው። አሁን የሚያስፈልገን ሊያግባባን የሚችል አማካይ መንገድ ነው። ያም ሆኖ ደግሞ የካሊፎርኒያ እድገትና ብልጽግና ለማስጠበቅ ለሚደረግ ማንኛውም አይነት ትግል ዝግጁዎች ነን።
የካሊፎርኒያው የህግ መወሰኛው ምክር ቤት ፕሬዝዳንት ኬቪን ደሊዮን አክለውም እድገትና ብልጽግናው የተገኘው ካሊፎርኒያ ለፍልሰተኞች ባሏት አመቺ ፖሊሶች ምክንያት ነው ብለዋል። ካሊፎርኒያ የትራምፕን አስተዳደር የፍልሰተኞችና የአየር ንብረት ጥበቃ ጉዳዮች አስመልክቶ እንዲከላከሉ አሁን በግል ጥብቅና ሥራ ቀድሞ የዩናይትድ ስቴትስ ጠቅላይ አቃቤ ሕግ የነበሩትን ኤሪክ ሆልደርን ወክላለች። ሎስ አንጀለስን ጨምሮ አንዳንድ ከተሞች ከወዲሁ በኢሚግሬሽንና ጉምሩክ አፈጻጸም ላይ ከፌዴራሉ መስሪያ ቤት ጋር ያላቸውን ትብብር ውሱን አድርገዋል። ኤሚሊ ሮቢንሰን በሎያላ የሕግ ትምህርት ቤት የስደተኞች ጉዳይ ምክትል ዳይሬክተር ናቸው። ለስደተኞች መብቶች ይከራከራሉ።
Today I think we're sending a message that Los Angeles is united for immigrants' rights, that we're going to stand strong.
Los Angeles lefilsetenyoch mabtoch mekaber behibret mekomwan yemiyasay melikt yastalalefen imeslenyal. Zare tankren indemnqom ke federal masrabetum gar indemmannegach yilikis hizbachinin indemnetabeqnaw. Los Angeles and betesebnaw.
በምርጫ ዘመቻዎች ላይ በተሰጡ አስተያየቶች ዙሪያ ያለው ፍራቻ እንዳለ ሆኖ ግን ይልቅስ መፍራት ያለባቸው ሰዎች ካሉ ወንጀል የፈጸሙ ፍልሰተኞችና ጉዳት ሊያደርሱ የሚችሉ ሙስሊሞች ብቻ ናቸው ሲሉ በትራምፕ ያማካሪ ካውንስሉ አባል ሉዊ ኩኖኔዝ ያስረዳሉ።
We are going to be targeting extreme Muslims who don't
ከትክክለኛው የሃይማኖት እምነት ውጭ ወይም ሰላማዊ መፍትሄ ለማግኘት የማይሹትን ጽንፈኛ ሙስሊሞች ነው ኢላማ የምናደርገው። ማንኛውም በሌሎች ላይ ጉዳት ለማድረስ የሚፈልግ ሰው በዚህች ሀገር ተፈላጊነት አይኖረውም። ተከታትለን በመያዝ እርምጃ እንወስዳለን።
ካሊፎርኒያ ህጋዊ ፍቃድ ለሌላቸው ነዋሪዎች የመኪና መንጃ ፍቃድ ከመሰጡ 12 የዩናይትድ ስቴትስ ክፍለ ግዛቶች አንዷ ናት። በዚያ በአብዛኛው በዲሞክራቶች ቁጥጥር ስር ያሉ ስቴቶችና ከተሞች ከዚህም የበለጠ ያደርጋሉ ሲሉ የአካባቢው ባለሥልጣናት ይናገራሉ። ህጋዊ ፍቃድ ያላቸው ስደተኞች በሌላ በኩል በሁኔታዎቹ የተከፋፈሉ ይመስላል። አንዳንዶች በስደተኞች ላይ የሚደረግ ቁጥጥር መጠናከሩን ይቃወማሉ። ወንጀለኛ ባዕዳን ዜጎች ከሀገር መባረራቸውንም አይደግፉም። ሌሎች ደግሞ በዩናይትድ ስቴትስና ሜክሲኮ መካከል የግንባጥር ይቁም የሚለውን ሐሳብ ይደግፋሉ የሚቃወሙም ብዙ ናቸው። ቻይና አሜሪካውያን ለትራምፕ በተሰኘው እንቅስቃሴ አባሉ ዴቪድ ዋንግ እንዲህ ይላሉ።
I don't think anybody legal would want to see illegal immigrants especially
ህጋዊ ሆነ ማንኛውም ስደተኛ ህገወጥ ፍልሰተኞችን ለማየት ይፈልጋል ብያል አስብም። በተለይ ወንጀል ሰርተው እዚህ ሀገር መቆየት የሚፈልጉትን ማየት የሚፈልግ አይመስለኝም።
በአሁን ወቅት ከጠቅላላው የዩናይትድ ስቴትስ ህዝብ ከሶስት እስከ አራት በመቶ ህጋዊ የመኖሪያ ፍቃድ የለውም። የፌዴራሉ መንግሥት ቁጥጥር እየበረታ በመጣ ቁጥር ክርክሩ ከዋሽንግተን ወጥቶ ወደ ተለያዩ የአሜሪካ ከተሞች ተሰራጭቷል ሲሉ የየአካባቢው ባለሥልጣናት ያስረዳሉ።
ፕሮግራማችን ይቀጥላል። ለምሽቱ የመጨረሻ ቅንብር ያዝነው ሴቶችና ቤተሰብ ይሆናል።
የዛሬ ምሽት ሴቶችና ቤተሰብ ፕሮግራም በደቡብ ኢትዮጵያ ከምባታ ውስጥ ማህበረሰቡን በማሳተፍ የሴቶችን ግርዛት እንዲሁም የመዋለጃ አካላትን መተልተልና ጉዳት ማድረስን ለማስቀረት የተደረገ ክንዋኔ ላይ የተጠናቀረ ዘገባ ነው። ቆንጅታየነች የፕሮግራሙ ባለቤት።
በዓለም ዙሪያ ከ30 በማያንሱ ሀገሮች ለከባድ አካላዊና ስነልቦናዊ ጉዳት ለሚዳርገው ግርዛት የተጋለጡ ሴቶች ቁጥር ቢያንስ ከ200,000 እንደማያንስ ነው ጥናቶች የሚጠቁሙት። ከነዚህ ውስጥ ግማሹን አሃዝ የሚይዙት ኢትዮጵያውያን፣ ሶማሊያውያንና ግብጻውያን ናቸው። የተባበሩት መንግስታት ድርጅት እንደሚያስገነዝበው የሴቶች ግርዛት በሚፈጸምባቸው ህብረተሰቦች ባህሎች ውስጥ ስር የሰደደ ልማድ ነው። በደቡብ ኢትዮጵያ በከምባታ ጠምባሮ በስመጥሯ በዶክተር ቦጋለች ገብሪ የሚመራው ከምባቲ ሜንቲ ጌዚማ የተባለው አላማው ለትርፍ ያልሆነ ድርጅት የሴቶችን ግርዛት ለማስወገድ የሚያከናውነውና ያከናውነውን ስራ የቪኦኤዋ ዘጋቢ ኤሚዩ በስፍራው ተገኝታ ተመልክታ ነበር። አቶ በየቦ ኤርሳዶ እድሜያቸው 50 ዓመት ገበሬ ሲሆኑ በመንደሩ የሚሰሙ የሚከበሩ የአገር ሽማግሌ ናቸው። እና እነ ዶክተር ቦጋለች ከምባቲሜንት ጌዝማ ይሄ ግርዛት የሚባል ነገር ይቅር ብለው ሲያስተምሩ እነዚህ ሰዎች ደህናም አይደሉ ምን ይሁን ነው የሚሉት ብዬ ግርም ብሎኝ ነበር ብለው ያስታውሳሉ።
ይከሳቲች ኮልቆራን ቦራፎች ይሄ ቡነፋስተውስኪች
እንዴ ይሄ ነገር ለረጅም ጊዜ ስናደርገው የኖርነው ልማዳችን ነው። ጎጂ ሊሆን አይችልም። ባላችን ሴቶቹን ልጆች የሚጠቅም ነገር ነው።
በሴቶች ላይ ይህ የግርዛት ልማድ ሲፈጸም ደም መፍሰስ፣ ኢንፌክሽን፣ ስነ ልቡናዊ ጉዳት፣ ሌላም ብዙ ብዙ የጤና ጠንቅ ያስከትላል። ሴቷ ስትወልድ ለከፋ አደጋ ሊያጋልጣትም ይችላል። ታዲያ በከምባታ ጠምባሮ አካባቢው አዛውንት ኤርሳዶ አገሬው ግርዛት መልካም ልማድ እንዳልሆነ ለመረዳት ቢያንስ 4 ዓመት እንደፈጀበት ነው የሚናገሩት። እሳቸውም የሚናገሩት የሚሰማ የሚከበሩ የማህበረሰብ አዛውንት ስለሆኑ በዚህ ረገድ ትልቅ ሚና ተጫውተዋል። ታዲያ ግርዛት ለሴት ልጅ ጎጂ መሆኑን ከምባቲ መንቲ ጌዚማ ህብረተሰቡ እንዲረዳው የሚያደርግበትና ያደረገበት ቁልፉ መንገድ ማህበረሰባዊ ውይይቶችን በማሰናዳት ነው። ሴቶች፣ ወንዶች፣ ወጣቶች፣ ጎልማሶች፣ አዛውንቶች፣ የቀን ሰራተኞች ወዘተ ያሉበት 50 ሰዎችን የያዙ ወደ 50 የሚጠጉ ያወያይ ቡድኖች በየጊዜው መደበኛ ውይይቶችን ይመራሉ። በተለያዩ ችግሮች ዙሪያ የሚካሄዱት ውይይቶች አንድ መግባባት ላይ እስከሚደረስ ይቀጥላሉ። ከምባቲ መንቲ ጌዚማ ከበርካታ ዓመታት በፊት ስራውን ሲጀምር የሴቶች መብትን የመሳሰሉት ጉዳዮች ለአካባቢው የድህነት ኑሮ ለሚገፉ ሰዎች እንግዳ ነበሩ። ስለዚህም ያኔ ድርጅቱ ያተኮረው የተሰበሩ ድልድዮችን መጠገን፣ ስለ ኤችአይቪ ኤድስ በመሳሰሉት የዕለት ተዕለት ችግሮች ላይ መወያየት ነበር። ከጊዜ ጋር ግን ቀደም ብሎ በአደባባይ ማውራት እንደ ነውር ይታይ የነበረው እንደ ግርዛት፣ የጾታ ጥቃት በመሳሰሉ ጉዳዮች ላይ በይፋ መነጋገር ተጀመረ። ከአስር ዓመታት በላይ በፊት ኢትዮጵያ ውስጥ 74% የነበረው የግርዛት ስርጭት በቅርብ ዓመታት ወደ 65% መቀነሱን የመንግስቱ ሪፖርቶች ያመለክታሉ። የተባበሩት መንግስታት የሰነ ህዝብ ቢሮም ለዚህ አሃዝ መቀነስ ከምባቲ መንቲ ጌዚማ ትልቅ አስተዋጽኦ ማድረጉን ይናገርለታል። በከምባታ ጠምባሮ ተወልደው ያደጉት የድርጅቱ መስራች የ63 ዓመቷ ዶክተር ቦጋለች ገብሬ ራሳቸውም እንደ ማህበረሰባቸው ሴቶች ልጆች በልጅነት የጎጂው ባህላዊ ልማድ ሰለባ የሆኑ ናቸው። ልጅ ሳሉ ሴቶች ልጆች እንደ ወንዶቹ ትምህርት ቤት መግባት በማይጠበቅበት ዘመን ያደጉት ቦጋለች በትምህርታቸው ገፍተው እስራኤል ዩኒቨርሲቲና እዚህ ዩናይትድ ስቴትስ ማሳቹሴትስ መጥተው ከፍተኛ ትምህርታቸውን ለመከታተል ችለዋል። ማህበረሰብ ውስጥ ስር የሰደዱ ጎጂ ልማዶችን ለመቀየር ወሳኙ መንገድ ራሱ ህብረተሰቡ ተወያይቶበት ራሱ በጉዳዩ ላይ ከመግባባት እንዲደርስ ማድረግ መሆኑን ዶክተር ቦጋለች ያስገነዝባሉ።
We don't dictate, we just discuss, we facilitate, we allow them to talk.
የኛን ሐሳብ አንጭንባቸውም። እኛ የምናደርገው ራሳቸው እንዲወያዩበት ማመቻቸት ነው። በውይይቱ ውስጥ ደግሞ ይሄኛው ትክክል፣ ያኛው ስህተት፣ የዚህኛው ዕውቀት ከዚያኛው ይበልጣል የሚባል ነገር የለም። በዚያ ስብስብ ሐሳቡን የሚሰነዝር ሁሉ ዋጋ አለው። ይህ ጥሩ ያኛው መጥፎ ብሎ ፍረጃ የለም። ያ ሲሆን ሰው ያለ ስጋት ሐሳቡን ይገልጻል። ሴቶችም ለመጀመሪያ ጊዜ የምናገረውን ነገር ለካ ሰው ይሰማኛል ይላሉ።
እንደዚያም ውይይቶች እየተካሄዱ ህዝቡ ግርዛት በሴቶች ላይ የሚያመጣውን የጤና ጠንቅ እየተረዳው መጣ። ሴት ልጅ መገረዝ አለባት የሚል ሃይማኖታዊ መሰረት በመጽሐፍ ቅዱስም ሆነ በቁርአን እንደሌለም አወቀው። የ18 ዓመቱ መርሁን አበበ ከምባቲ መንቲ ጌዚማ ተመስርቶ ስራ ሲጀምር ልጅ ነበር። ማህበረሰቡ ስለ ግርዛት ሲወያይ ትዝ ይለኛል ይላል።
አይ ውጤተማ እኮ ማንስ ወናው ጀተነጅስት
አሁን ህብረተሰቡ ለውጡን ተቀብሏል። ከምባቲ ጊዚማ ስራው ውጤታማ የሆነለት ከህብረተሰቡ ጋር ተቀራርቦ ስለሰራ ነው። መጥተው ይህን አድርጉ ይህን አታድርጉ አይሉም። ማህበረሰቡ ችግሩን ራሱ ለይቶ አውጥቶ እንዲወያይባቸውና መፍትሄውንም ራሱ እንዲያቀርብ ነው የሚያደርጉት።
ከምባቲ መንቲ ጌዚማ በአሁኑ ጊዜ ከከምባታ ውጪም ወደ አጎራባች አካባቢዎች ስራውን አስፋፍቶ ቀጥሏል። በአሁኑ ጊዜ ከ4 ሚሊዮን በላይ ህዝብ ይደርሳል ይህ ድርጅት። እናም በሺዎች የተቆጠሩ ልጃገረዶች ከጎጂው የግርዛት ልማድ ተርፈዋል።
ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ቀሩን። አዲሱ በነገራችን ላይ በኢትዮጵያ ሜቴሮሎጂ ትንበያ ዛሬ ባህር ዳር፣ ባሌሮቤ፣ ጅግጅጋ፣ ጅማ 1 ዲግሪ ሴልሽየስ ነው።
ምን
1 ዲግሪ ሴልሽየስ። ጋምቤላ ደግሞ 39 ነው ከፍተኛው። ይሄ ነው አየር ትንበያችን። በዚህ
ምሰናበት ከሰዓት አኳያ እዚሁ ላይ እናበቃለን። ነገ ከምሽት 3 ሰዓት እንገናኛለን በአማርኛው ፕሮግራም። በእኛ በኩል አዲሱ አበበና
እኔም ሰሎሞን አባተንን፣ ፕሮግራሙን የመራችው ብርሃን ኃይሉ ነች።
ከሌሎች ባልደረቦች ጋር አብረን እንሰናበታለን። ትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣
በደህና ደሩ። አብራችሁን ስለቆያችሁ እናመሰግናለን። Thank you.